Gambino, B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት በአፍሪካ የከባቢ አየር ለውጥን ተከትሎ የተከሰተው ኤልኒኞ ድርቅና የጎርፍ መጥለቅለቅ እያስከተለ ነው።
We're talking about 31.6 million people and that number may climb.
31.6 ሚሊዮን ሰው ነው የተጎዳው። ገና ወደ 49 ሚሊዮን ሊያሻቅብ ይችላል። ብዙ ቅኝቶችና ጥናቶች እየተደረጉ ነው።
የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ኤል ሀጂ አሲ ናቸው። በኢትዮጵያም እስካሁን 10.2 ሚሊዮን ሰዎች በድርቅ፣ ከግማሽ ሚሊዮን በላይ የሚሆኑ ደግሞ በጎርፍ ጉዳት ይደርስባቸዋል ተብሎም ይታሰባል። ሁኔታው ምጣኔ ሀብቱንስ እንዴት ይጎዳል?
ድርቅ በሚኖርበት ጊዜ የሚወድ ሀብት አለ። ጎርፍ ሲመጣ መንገዶች በላሻሉ፣ ድልድዮች ይፈራርሳሉ። እነዚህም መልሶ መስራት ያስፈልጋል ማለት ነው። ስለዚህ መንግስት ያወጣው ኢንቨስትመንት ወይም ህዝብ ያወጣው ኢንቨስትመንት መና ሆነ ወይም ደግሞ ወደመ ማለት ነው።
ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን ይዘናል። በትግራይ አሳ መብላት በተለይ በገጠር አካባቢዎች አልተለመደም። በተከዜ ግድብና ወንዝ ዙሪያ ይህንን ለመለወጥ ስራ ተጀምሯል።
ኩሬዎች እየፈጠር ምርትና ምርታማነትን መጨመር ይቻላል። በተለይም የተከዜ የአየሩ ሁኔታ ለአሳ ማምረትና ማራባት በጣም ምቹ ሁኔታ ስለፈጠረልን እነዚህ ቴክኖሎጂዎች ለማስገባት ኢንቨስተሮችንም እየጋበዝን ነው።
በትናንትናው ዕለት ያቀረብንላችሁ ወጣት ልብስ ሰፊ ፍቅርተ አዲስ ደግሞ ባህላዊ ሸማን ለሀገር ውስጥና ለውጭ ገበያ ታቀርባለች።
ብዙ ጊዜ እኔ የሚሰራቸውን ዲዛይኖች የሚጠቀሙት የኢትዮጵያን ባህል ያንጸባርቅ የሚችል ግን ኮንቴምፖራሪ አሁን እዚህ ጊዜ ሊለበስ የሚችል ነገር የሚፈልጉ ናቸው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። በዛሬው ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር ከእይታ ተሰውሮ የነበረው የግብጽ አየር መንገድ አውሮፕላን መውደቁን የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ አረጋግጠዋል። ባለሙያዎች ለአውሮፕላኑ መከስከስ ምክንያት አንዱ የአሸባሪዎች ጥቃት ሊሆን እንደሚችል እየተናገሩ ባሉበት ወቅት ፕሬዚዳንት ፍራንሷ አደጋው የሽብር አይደለም ብለዋል። ሊሳ ብራያንት ከፓሪስ ያደረሰችን ዘገባ ጥያቄዎች በኤርፖርት ሴኩሪቲ ላይ እያነጣጠሩ መሆናቸውን ይጠቁማል። ቻይና በዋሽንግተን ጠረፌ ግዛቴ ላይ ጠጋ ብላ የምታካሄደውን ቅኝት በአስቸኳይ ታቁም ስትል በመጠየቅ ላይ ናት። ይህ የቻይና ጥያቄ የመጣው የዩናይትድ ስቴትስ የመከላከያ ሚኒስቴር ሁለት የቻይና ተዋጊ ጀቶችና የዩናይትድ ስቴትስ ወታደራዊ አውሮፕላን አስጊ ሁኔታ ውስጥ ገብተው ነበር ሲል ማስታወቁን ተከትሎ ነው። ከትላንት ወዲያ ማክሰኞ በደቡብ ቻይና ባህር ዓለም አቀፍ የአየር ክልል ላይ ወትሯዊ የጥበቃ በረራ ላይ እንደነበር የዩናይትድ ስቴትስ የስለላ አውሮፕላን በሁለት የቻይና ተዋጊ ጀቶች ከበው መንገድ እንደዘጉበት የሰጠውን መግለጫ ተከትሎ ነው። የቻይና የውጭ ጉዳይ በበኩሉ የዩናይትድ ስቴትስ የመከላከያ ሚኒስቴር መግለጫ እውነት አይደለም ሲል አስተባብሏል። ወደ ኢትዮጵያ ስንመለስ የቤንሻንጉል ጉምዝ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አህመድ ናስር ከዚህ ዓለም በሞት ተለይተዋል። አቶ አህመድ ክልሉን ከ2001 ዓ.ም ጀምሮ መምራታቸው ተገልጿል። በ1957 ዓ.ም በኦሮሚያ ክልል ፈንታሌ ወረዳ ጠዴቻ መልካ ቀበሌ የተወለዱት አቶ አህመድ ናስር ባደረባቸው የኩላሊት ህመም በሀገር ውስጥና በህንድ ሲረዱ ከቆዩ በኋላ ትላንት ሌሊት በ51 ዓመታቸው አርፈዋል። የቀብራቸው ስነ ስርዓት ነገ እንደሚፈጸም የኢትዮጵያ መገናኛ ብዙሃን ዘግበዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በደቡባዊ አፍሪካ ቀጠና ለድርቅ አመሻሽ አመጣሽ ችግር ይጋለጣል የተባለው ሰው ቁጥር ይሆናል ተብሎ ቀድሞ ከተገመተው ይበልጣል ሲሉ የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ኤልሃጅ አህሲ አስታውቀዋል። ሊደርስ የሚገባው ያጣዳፊ እርዳታ መጠን በቂ እንዳልሆነ ለአሜሪካ ድምጽ ሬዲዮ ገልጸዋል። ሰለሞን አባተ ዝርዝሩን ይዟል።
በደቡባዊ አፍሪካ ቀጠና ለድርቅ አመጣሽ ችግር ይጋለጣል የተባለው ሰው ቁጥር ቀድሞ ይሆናል ተብሎ ከተገመተው ይበልጣል ብለዋል አልሃጅ አህሲ። አህሲ የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ናቸው። ያጣዳፊ እርዳታው መጠን በቂ እንዳልሆነና ችግሩን የመሸከም አቅም ወይም የተለማጭነቱና የመሰረተ ልማት ችግሮችም ትኩረትና የተግባር እርምጃ የሚፈልጉ መሆናቸውን ሚስተር አህሲ አሳስበዋል። ይህ የደቡባዊ አፍሪካ የበረታ ድርቅ ከመርገቡ በፊት እንዲያውም እየተባባሰ እንደሚሄድ መስክ ላይ ያሉ ግብረሰናይ ድርጅቶች በብርቱ እየጎተጎቱ ናቸው። ዓለምን በተለያዩ የአየር ጠባይ ክስተቶች እየመታ ያለው ኤልኒኞ ከደቡቡ የአፍሪካ ክፍል የበዛውን በከፋ ድርቅና ድርቁንም ተከትሎ በበዛ የጎርፍ መጥለቅለቅ እየናጠና እያንገላታ ይገኛል። እስከ ዛሬ 32 ሚሊዮን ሰው ተጎድቷል። ቁጥሩ እየጨመረ ይሄዳል።
We're talking about 31.6 million people and that number may climb to
31.6 million ሰው ነው የተጎዳው። ገና ወደ 49 ሚሊዮን ሊያሻቀብ ይችላል። ብዙ ቅኝቶችና ጥናቶች እየተደረጉ ነው። ስለዚህ ነው ቁጥሩ ሽቅብና ቁልቁል ሲዋዥቅ የምትሰሙት።
ዋና ጸሐፊ አህሲ ማላዊና ዚምባብዌ ውስጥ በድርቁ በከፋ ሁኔታ ተጎድተዋል የተባሉ አካባቢዎችን ጎብኝተው እንደተመለሱ ለቪኦኤ ከሰጡት ቃል የተወሰደ ነው የሰማችሁት። ቀውሱ የመታቸው የየአካባቢው ሰዎች ሁኔታ መንፈሳቸውን እንደናጠው ተናግረዋል ሚስተር አህሲ። የደረሰባቸው መከራ ብቻ ሳይሆን ጽናታቸው፣ ብርቱ ተስፋቸውና ለራሳቸው ያላቸው ክብር በእጅጉ አስደንቆኛል ብለዋል። አንዲት በዚያ ሁሉ ችግርና መከራ ውስጥ ያለች እናት ልጆቿ ሰው ፊት ንጹህ ሆነው እንዲቀርቡ ስትል ያለቻትን እዚህ ግባ የማትባል ሽርፍራፊ ጥሪት ሰባስባ ሳሙና ስትገዛ ማየታቸው ልባቸውን እንዳሞቀው ተናግረዋል። አንድ የደረቀ ጅረት መውረጃ መሬት ከአንድ ሰዓት በላይ ቆፍሮ አንድ ሁለት ኮዳ የምታህል እንጥፍጣፊ ውሃ ይዞ የተመለሰ ሰው ማግኘታቸውንና የሚያሳድርበትን የስሜት መጎሳቆል ለማሳየት ሞክረዋል። ለዚህ አይነቱ ቀውስ ማቃለያ እንዲረዳ ፌዴሬሽናቸው የ112 ሚሊዮን ዶላር ወጪ መመደቡን አህሲ ሰሞኑን አስታውቀዋል። ጥረቱ የየአካባቢው ማኅበረሰቦች መጪ ችግሮችን እንዴት መጋፈጥ እንደሚኖርባቸውና እንዴት መቋቋም እንደሚችሉ ማሳወቂያና መርጃ ሥራዎችንም እንደሚያካትት የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ አልሃጅ አህሲ አመልክተዋል።
Sorar Gabina VOA Shirin Gabina Blashangul
ኢትዮጵያ ኤልኒኞ የአየር ጸባይ ለውጥ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብና የጎርፍ አደጋ አስከስቷል። ከ10.2 ሚሊዮን በላይ የሚሆኑ ዜጎች ናቸው በድርቅና በጎርፍ የተጠቁት። የዚህ ሁሉ የዞረ ድምር ታዲያ በምጣኔ ሀብቱ ላይ ምን አይነት ጫና አሳድሯል በሚል እየጠየቅን ነው። በዚህ ዓመት የኢትዮጵያ እድገት ከነበረበት 2 ዲጂት ዝቅ ብሎ ወደ 4.5% እንደሚያድግ የዓለም የገንዘብ ድርጅት በሚያዝያ ወር ይፋ ማድረጉ ይታወሳል። በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ ተቋማት የሰሩትን ዶክተር አክሎግ ቢራራን ትናንት ምሽት ማብራሪያ እንዲሰጡን ጋብዘናል። ቀጣይና የመጨረሻውን ክፍል እናሰማችሁ።
የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እናጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል አይደለም? የውጭ እርዳታና የአገር ውስጥ አመራር መያያዝ ይኖርባቸዋል። የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም በበኩሌ። እንዲያውም የምግብ እርዳታ ብቻውን አንድን ሀገር ከአደጋዎች ሊከላከል አይችልም። ጠንካራ የሆነ ህብረተሰብ ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል። ይሄ ደግሞ መንግስት ግብአቶችን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታ ማጠናከር ይኖርበታል። እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድነው? አገሪቱ ህዝቧ 101 ሚሊዮን ደርሷል። 101 ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለና አንዱ ሌላውን የማይደግፍ ሆኖ ነው ያገኘሁት።
እንግዲህ ከልማቱ አንጻር ደግሞ የመሰረተ ልማትና የአገልግሎት ዘርፉ ላይ መንግስት መንገድ ይሰራል፣ ግድቦች ይሰራል፣ የመሳሰሉ ልማቶች አሉ። በዚህ መልኩ ሁለት አይነት ተጽዕኖ እያሳደረ እንደሆነ ነው የኢትዮጵያ መንግስት ባለስልጣናትም የሚጠቅሱት። አንደኛው እንግዲህ ሀብቱን ወይም ደግሞ በዚህ ልማት ላይ ሊውል የሚችለውን ሀብት ወደ አስቸኳይ እርዳታና ወደ መልሶ ማቋቋም መውሰዱ፣ ሁለተኛ ደግሞ የጎርፍ አደጋዎች ራሳቸው በመሰረተ ልማት ላይ ድልድዮችን ያፈርሳሉ፣ መንገዶችን ይሰብራሉ። በዚህ ዙሪያ የኢትዮጵያ የትራንስፖርት ሚኒስትር ቃል አቀባይ አቶ ሳምሶን ወንድሙ ያሉትን እናሰማ።
ወቅቱን ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ በተወሰኑ የመንገድ ክፍሎች ላይ ጉዳት ደርሷል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስደው መስመር ላይ ከሻሸመኔ 5 ኪሎ ሜትር ርቀት ላይ ጎርፍ ምክንያት መንገድ የተወሰነ መንገድ ክፍል የመደርመስ አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቶ ተሽከርካሪዎች በተለዋጭ መንገድ አስተማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሄ ለመስጠት ግን ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት። በቀጣይ ጭር ቀናት ምላሽ በመስጠት የጥገና ስራው ወይም ዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመርም እንደዚህ ጎርፍ ተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ቡታጅራ መስመር እንደዚሁ ጎርፉን ተከትሎ ጉዳቶች ደርሰዋል።
ዶክተር አክሎግ አጠር ያለች ጥያቄ እዚህ ላይ ላንሳና ውይይታችንን እንጨርሳለን። የመሰረተ ልማት ምጣኔ ኪሳራ በአጠቃላይ ምጣኔ ሀብት ላይ ያለው ተጽዕኖ ምንድን ነው?
ድርቅ በሚኖርበት ጊዜ የሚወድ ሀብት አለ። ጎርፍ ሲመጣ መንገዶች በላሻሉ፣ ድልድዮች ይፈራርሳሉ። እነዚህም መልሶ መስራት ያስፈልጋል ማለት ነው። ስለዚህ መንግስት ያወጣው ኢንቨስትመንት ወይም ህዝብ ያወጣው ኢንቨስትመንት መና ሆነ ወይም ደግሞ ወደመ ማለት ነው። ይህንን ላለማድረግ የሚቻልባቸው ዘዴዎች አሉ ወይ ወይስ የሉም ወይ ብሎ መጠየቅ ያስፈልጋል። ከሌሎች ሀገሮችም ለመማር የምንችለው ምንድን ነው? ህብረተሰቡ አቅሙ ጠንካራ ከሆነ የኢኮኖሚው የምርት የእርሻ ሆነ ወይም ደግሞ የአገልግሎት ወይም ደግሞ ሌላ ከእንትን ከመሰረተ ልማት ጋር ከተያያዘ ሬዚሊየንሲ እየተፈጠረ ሊሄድ ይችላል። ኢትዮጵያ ይህን ለማድረግ ችሎታ አላት። እምቅ የሆነ አቅም አለ። ህዝቡ ታታሪ ነው። ህዝቡ አስተዋይ ነው። በቀላሉ በአጭር ጊዜ ለመማር የሚችል ህዝብ ነው ያለው። ስለዚህ ይቻላል የሚል እምነት ነው ያለኝ። ነገር ግን የፖሊሲ ኢንተርቬንሽኑ ከፖለቲካ ቁጥጥር ውጭ መሆን ይኖርበታል። ህዝቡ ተሳትፎ እንዲኖረው ያስፈልጋል። ህዝቡ የሚሰጠውን ግብአት ይህን ብናደረግ ይሻላል በሚባልበት ጊዜ መንግስት ደግሞ ይህን መቀበል ይኖርበታል። ከሌሎችም ሀገሮች ለመማር ፈቃደኛ መሆን ይኖርበታል። በግትር እንዲሁ መንገድ ስለተሰራ ብቻ መንገዱ ተሰርቷል፣ ስለዚህ እድገት አለ ብሎ ለመናገር አይቻልም።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ ለሰጡ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ አቶ ሄኖክ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ባጭር ሞገድ በ19 ሜትር ባንድ እንዲሁም በ49 ሜትር ባንድ ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ ታገኙናላችሁ።
አሁን አት ቪኦኤ አማሪክ ላይ በፌስቡክ አቡሽ ተስፋዬ አሁን ቪኦኤ በጅ ገባ ተመችቶኛል ይመቻቹ ብሎናል። ይመች አቡሽ። ዲጄ ፋትሱ የጋቢና
ዛሬ ወራጅ አለ ያለው ወራጅ ወራጅ የሚለው ቴዲዮና ዲጄ ሴም ይባላሉ። ሙዚቃውም ወራጅ ነው። ይሄን ጋብዣችሁ ወርዳለሁ ነው ያስተኛ አልገባኝ ብትል በነግራት ወራጅ 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 አልኳ አንተን እምሱን ማምታታ ለቁም ነገር ሳይላ ቶታ ፉገራው አብስቷል ሸቷ ወራጅ 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 ብላታ
ወደ ተከታዩ ዘገባችን እናልፋለን። በዓለም ዙሪያ 200 ሺህ ልጃገረዶች ለሕይወታቸው አደገኛ የሆነ ግርዛት ይከናወንባቸዋል። ይህንን ሁኔታ ለመለወጥ የዓለም የጤና ድርጅት በተለይ ሐኪሞች ሊከተሏቸው የሚገቡ የነፍስ አድን መመሪያዎችን ይፋ አድርጓል። ሊሳ ሽላይን ከጄኔቫ ያሰናዳቸውን መስታወት አድራጋው ይዛለች።
የዓለም የጤና ድርጅት በየዓመቱ እድሜያቸው ከ15 ዓመት በታች የሆኑ ወደ 3 ሚሊዮን የሚጠጉ ልጃገረዶችና ሴቶች ያለ ፍላጎታቸው ግርዛት እንደሚፈጸምባቸው ይፋ አድርጓል። ይህ ቁጥር ከዚህ ቀደም ከነበሩት ጋር ሲደመር ከ200 ሚሊዮን በላይ ልጃገረድና ሴቶችን የድርጊቱ ሰለባዎች ያደርጋል። የሴት ልጅ ግርዛት በእስያና መካከለኛው ምስራቅን ጨምሮ በ30 የአፍሪካ ሀገሮች በስፋት እየተፈጸመ ይገኛል። ቁጥሩ ከጊዜ ወደ ጊዜ እየጨመረ በመጣው ፍልሰተኛና ስደተኛ ምክንያትም በአውሮፓና ሰሜን አሜሪካም በግርዛት የተጎዱ ልጃገረዶችንና ሴቶችን ቁጥር አበራክቷል። የዓለም አቀፉ የጤና ድርጅት WHO የማህበረሰብ የስነ ልቦና ጤና ምርምር አስተባባሪ ሌል የሴት ልጅ ግርዛት የሚያስከትለው ህመምና ከፍተኛ የደም መፍሰስ ችግር እስከ ሞት እንደሚያደርስ አስረግጠው ተናግረዋል።
It has high risks during pregnancy and childbirth both for the women who is delivering but also
በወሊድ ወቅት በሚፈጠረው የሰውነት መጎዳትም የሚወለዱትን ህፃናት ህይወት እስከ ማጣት ይደርሳል። በሴቶቹም ላይ ለረጅም ጊዜ የማይድን የስነ አምሮ መታወክ፣ ጭንቀትና ያለመረጋጋት ችግር በከፍተኛ ሁኔታ ይደርስባቸዋል።
የዓለም አቀፉ የጤና ድርጅት እንዳስታወቀው የጤና ባለሙያዎች የሴት ልጅ ግርዛት የደረሰባቸውን ልጃገረዶችና ሴቶች እንዴት መንከባከብ እንዳለባቸው በትክክል አልተረዱም። የጤና ተቋማቱ ውሳኔ ከእርግዝናና ከወሊድ ጋር ተያይዘው የሚመጡ የማህፀን ችግሮችን ማከምና መከላከል እንዲሁም በአእምሮ ጭንቀትና ድብታ የታወቁ ሴቶችን መርዳትን ይጨምራል። መመሪያው በተጨማሪም የሴቶችን ግርዛት ከህክምና ጋር የተያያዘ ማድረግንም ያስጠነቅቃል። የዓለም አቀፉ የጤና ድርጅት የጤና ባለሙያ ዶሪስ ቹ እንዳሉት ዶክተሮች ከቤተሰብ የሚመጣውን የሴት ልጅ ግርዛት ፍላጎትን መከልከል አለባቸው።
Medicalization is never acceptable because it violates medical ethics as it is a harmful practice. Medicalization itself perpetuates FGM.
የሴት ልጅ ግርዛት ልንተገብረው የማይገባ ድርጊት ነው። ከህክምና ህግም የሚቃረን ጎጂ ድርጊት ነው። የሴት ልጅ ግርዛት በህክምና ተቋማት የማይተገበር ከጥቅሙ ጉዳቱ ያመዘነ ተግባር ነው። እንደ ህክምና አገልግሎት ሰጪነታችን ይህንን ተግባር ማስቆም አለብን።
እንደ ዓለም አቀፉ የጤና ድርጅት አዲሱ መመሪያ መሰረት በስፋት የሚተገበረውን የሴት ልጅ ግርዛት ለማስቆም ምን ያህል ጎጂ ድርጊት እንደሆነና ከግርዛቱ ጋር በተያያዘ የሚደርሰውን የጤና ችግር በግልጽና በስፋት ለማስተማር ይረዳል።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
አሁን ወደ ትግራይ እናመራለን። የመቀሌ ዩኒቨርሲቲ በተከዜ ግድብ ላይ የአሳ ልማት ለማርባት የሚያስችል ምርምር እያካሄደ ይገኛል። በዩኒቨርሲቲው የድረ ምረቃ ፕሮግራሞችና የምርምር ዳይሬክተር ፕሮፌሰር ታደሰ ደጀኔ በተከዜ ግድብ ላይ አምስት አይነት የአሳ ዝርያዎች መገኘታቸውን ለግርማይ ገብሩ ገልጸዋል።
በኢትዮጵያ ውስጥ የአሳ ምርት በብዙ ቦታ የታወቀ ነው። ወደ ባህር ዳር አካባቢ ስንሄድ አሁን በጣም ይፈለጋል። አርባ ምንጭ አካባቢ፣ እነዚህ ሀይቆች ወዳሉበት አካባቢ ስንሄድ የታወቀ ነው። ለየት ያለ ነገር የምናየው ትግራይ ስንመጣ ነው። ትግራይ ውስጥ ግን የአሳ ምርት ብዙም ቀደም ሲል ያልነበረ፣ አሁን በቅርብ ጊዜ ወዲህ በአካባቢ ባሉ ግድቦች እየተሰሩ ስለመጡ በተለያየ ቦታ ላይ የመጣ እንዲሁም ሀሸንጌ ላይ ቢሆን ከቅርብ ጊዜ ወዲህ ነው አሳ የጀመረው። ስለዚህ ባህሉ አልነበረም እና በገጠር አካባቢ ላይ ትንሽ ችግር ነበር። በከተማ አካባቢ ግን ያው አሳ እንዲያውም በእጥረት ነው የሚታየው እና አሳ በአካባቢያችን በተለይ የትግራይ ሁኔታ ካልሆነ በስተቀር ወደ አብዛኞቹ የኢትዮጵያ ክፍሎች የሚበላ ምግብና ተፈላጊነቱም ከፍተኛ መሆኑን ግልጽ ነው።
አሁን ኢትዮጵያ ውስጥ የአሳን ምርት ከፍ የሚያደርጉ የአካባቢ ሁኔታዎች የሚወስኑ ነገሮች አሉ። አሁን ከአካባቢ ሁኔታ ጋር ስናየው የአሳ ምርት ከፍተኛ የሚታዩበት አካባቢ
አሳ እርግጥ ነው በውሃ ካለ የአሳ ዝርያውን በአካባቢ ካለ አሳ ማግኘት እንችላለን በየትኛውም። ነገር ግን አሳ ለመራባት አስፈላጊ ሁኔታዎች አሉ። አስፈላጊ ከሆኑት ሁኔታዎች ውስጥ ምግብ እንዳለ ሆኖ ማለት ነው። ከዚህ በተጨማሪ ግን የውሃው የሙቀት መጠን ተመጣጣኝ ካልሆነ አሳ መራባት አይችልም። ስለዚህ ስንመለከት አሁን በኢትዮጵያ በሀገራችን ላይ በብዙ ቦታ ላይ አሳ አለ። አሁን በትግራይም በብዙዎች ወደ ከሰባ በላይ ግድቦች አሉ። ወደ አስሩ የሚሆን አሳ አለባቸው። ይሁን እንጂ አሳን በስፋት እና በብዛት በጥሩ ሁኔታ መራባት የሚያስችለው ግን የሙቀት መጠን ከ22 ዲግሪ ሴንቲግሬድ እስከ 29 ባለው ዲግሪ ሴንቲግሬድ ውስጥ የውሃ ሙቀት ጥሩ ከሆነ ዓመቱን ሙሉ አሳ ማራባት ይቻላል። ይህ ነው ትልቁ፣ በተለይም አሁን በዚህ በትግራይ በተከዜ ላይ ያየነው ከሌሎች የኢትዮጵያ ሁኔታዎች የአርባ ምንጭ አይነት ማለት ነው ጥሩ ሁኔታ አለው ተብሎ የምትገምተው የውሃው መጠን ሁልጊዜ ከ23 እስከ 26 የሚደርስ በመሆኑ አሳ በብዛት እና በስፋት ለማምረት ምቹ ሁኔታዎች እንደተፈጠረ እናያለን።
በተከዜ ወንዝ በተለይ ደግሞ በተከዜ ወንዝ ላይ በተሰራው ግድብ ጥናት እያካሄዳችሁ ነው ያላችሁት። የአሳን ምርት ከፍ ለማድረግ አሁን የተለየ ዘመናዊ የሆነ አሰራር ለማስጀመር የታሰበ አለ?
በመቀሌ ዩኒቨርሲቲ በኩል እየተደረገ ያለው ትልቁ ጥናት ተከዜ ግድቡ ወደ 16,000 ሄክታር ነው ያለው። በተለይም ወደ ትግራይ በኩል ስናየው ደግሞ 1600 ሄክታር ነው ያለው። ይሄ ውሃው የቆዳ ስፋት ማለት ነው። በዚህ በቆዳ ስፋት ላይ በባህላዊ መንገድ ብቻ ከመጠቀም ይሄንን በዘመናዊ መንገድ መደገፍ ነው ያለውን ሳናጣ ማለት ነው። ፖንዶች ወይም ኩሬዎች እየፈጠርክ ምርትና ምርታማነትን መጨመር ይቻላል እና እነዚህ ቴክኖሎጂ ናቸው አሁን የግድ በተለይም የተከዜ የአየሩ ሁኔታ ለአሳ ማምረት እና ማራባት በጣም ምቹ ሁኔታ ስለፈጠረልን እነዚህ ቴክኖሎጂዎች ለማስገባት ኢንቨስተሮችንም እየጋበዝን ነው። የአሳ ልማትና በውሃ ላይ እርሻ የሚለውን ማስፋፋት አስፈላጊ ስለሆነ ወደዚህ ቴክኖሎጂ መግባቱ አስፈላጊነት አግኝተነዋል።
ኢትዮጵያ ውስጥ ያለው የአሳ ዝርያ ይታወቃል? ምን ያህል ዝርያዎች እንዳሉ፣ ለምግብነት የሚውሉ ተብሎ ሊከፋፈሉ ይችላሉ?
አሳዎች አሁን ብዙዎቹ ከነዚህ ጋራ ከምንላቸው ጠቃቅን አሳዎች በስተቀር እነሱም ስላልተለመዱ ነው በሰርዲን የሚያሸካቸው ስለን በሙሉ አሳዎች ግን የሚበሉ ናቸው በኢትዮጵያ ውስጥ ያሉት እና ዝርያው ራሱ በዚህ በተከዜ ውስጥ እንኳ በሌሎች ሪሰርቸሮች እንደጠና ወደ 13 አይነት ዝርያ ያላቸው አሳዎች እንዳሉ አይተናል። እኛም በምናጠናበት ጊዜ ወደ 5 የሚጠጉ የአሳ ዝርያዎች አሉ በእኛም አሁን ሪካርድ ያደረግ ናቸው።
የአሳ ምግብ በአብዛኛው ጥንቃቄ እንደሚሻ ነው የሚገለጸው እና ምናልባት ከአሳ ምርትና አጠቃቀም ጋር ተያይዞ መደረግ ስላለባቸው ጥንቃቄዎች ከሙያ አንጻር የሚጠቅሱት ነገር ካለ?
አሳ እርግጥ በቀላሉ ሊበላሽ ስለሚችል ነው እንጂ ብዙም አስቸጋሪ ነገርም አይደለም። ሁልጊዜ በማቀዝቀዣ መቀመጥ አለበት። ይሄ ከተቀመጠ አሳ መቼውም ቢሆን የፈለገው ጊዜ መቀመጥ ይችላል። የሚበላሽ ምግብም አይደለም። ዞሮ ዞሮ ይሄን ዘይትና ሌሎች ነገር መጥበሻዎች የመጠቀም ካልሆነ በስተቀር አሁን በትልቅ ሆቴሎች የትም ቦታ አሁን ከውጭም ከፈለገ ማምጥተው የትልቅ ሆቴሎች አሁን የአሳ እንትኖች ይኖራሉ። ስለዚህ አሳ ብዙም የሚያስፈራ ምግብ አይደለም። በተለይ አሁን ያለንበት በዚህ በተከዜ አካባቢ ያለው ገበሬ ማህበሮች አካባቢ ላይ ይበላሉ ቀጥታ። ስለዚህ ብዙም እንደምትለው የሚያስፈራ ነገር የለውም እና ማቀዝቀዣ እስካለ ድረስ አሳ ሁልጊዜ በማቀዝቀዣ አስቀምጠህ መጠቀም ይቻላል።
ዶክተር ታደሰ ደጀኔ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
ፍቅርት አዲስ ትባላለች። የፍቅር ዲዛይን ባለቤት እና መስራች ናት። የመጀመሪያ ዲግሪ እንዲሁም የከፍተኛ ትምህርቷን በሳይኮሎጂ አጠናቃለች። በሙያውም ከተወሰኑ ዓመታት በኋላ ከሰራች በኋላ ወደምትወደው የልብስ ስፌትና ቀድ እንዲሁም የልብስ ዲዛይን ፈጠራ ላይ አሁን በመስራት ላይ ትገኛለች። የምትሰራቸው ልብሶች የኢትዮጵያ የባህል ልብስን መሰረት ያደረገ ነው። በዚህ ምክንያት በባህላዊ ሽመና ላይ ከተሰማሩ ቤተሰቦች ጋር የስራ ግንኙነት የታዘበችውን የህጻናት የጉልበት ብዝበዛ ላይ በሙያዋ ከፍተኛ እንቅስቃሴ በማድረግ ላይ ትገኛለች። ከትላንት የቀጠለ አጭር ቆይታ ዛሬም ይኖረናል።
በሂደቱ አንዱ ትልቅ ነገር አግኝተናል ብዬ የማስበው ምንድን ነው፣ ሁሉም ሰው ተጠያቂ ከሆነ ሁሉም ሰው መጠየቅ ከጀመረ እና የህጻናት ጉልበት ብዝበዛ ትክክል አይደለም፣ ለትክክለኛ ሰው በደንብ የሚሰራውን ሰው ከፍለን ልጆች ወደ ትምህርት መማር አለባቸው ብሎ የሚቆም ዲዛይነር ከተሰበሰበ እኛ ከሆነ ያንን ጨርቆችም ሆነ ጥለቶች የምንገዛው ኢንዱስትሪውን በተሻለ መንገድ በአሶሲዬሽን መድረስ ይቻላል ብለን እናስባለን እና ይሄንን ደግሞ ከመንግስት አካላት ጋር ከተለያዩ ኤንጂዎች ጋር ሚዳ ከሚባል በጣም ከቻይልድ ሌበር ጋር እና እንዲሁም ከሽመና ጋር የሚሰሩ ኢንዱስትሪዎች ጋር ሆነን አንድ ላይ በጣም ትልቅ ስራ እየተሰራ ነው እና ከዛ ጊዜ ጀምሮ ብዙ ኢቮልቭ አድርጎ እዚህ ድረስ በመምጣቱ አንዱን በጣም ደስ ይለኛል። የፋሽን ዲዛይነር ባለሙያዎች ማህበርም በጣም ትልቅ ቦታ ሊደርስ እና ትልቅ ራዕይ ያለው እንደሆነ አሁንም እያደረቀ ነው።
እሺ፣ ከዚሁ ሳንወጣ የምትሰሪያቸውን ስራዎች የምትጠቀሚባቸው የጨርቅ አይነቶች እና አንድ ልብስ ዲዛይን አድርጎ ለመጨረስ ምን ያህል ጊዜ እንደሚፈጅብሽ?
ዲዛይን ለማድረግ በጣም ትንሽ ጊዜ ነው የሚፈጅብኝ። የሆነ ልዩ ስሜት የፈጠረብኝ ነገር ሊሆን ይችላል፣ ከባህል ሊሆን ይችላል፣ ከተፈጥሮ ይችላል፣ የሆነ ነገር አይና እንዴትም እንደሚመጣ አላውቀውም። ብዙ ጊዜ በቀልድ የሰራው ነገር ነው በኋላ ተሰብስቦ እንደ ኮሌክሽን የሚወጣው እና ብዙ ጊዜ ዲዛይን ሳረግ እና ልክ ቦታ ላይ ተስተካክሎ ከመጣ ብዙም ሰዓት አይፈጅብኝም። ያንን ስራ ግን ሰርቶ ለማውጣት ከዛ ደግሞ አንድ ዲዛይን ሰርቶ ማውጣት ብዙ ጊዜ እስከ 3 ሰዓት ሊፈጅ ይችላል ያችን አይዲያም። ነገር ግን ያንን ልብስ ተስተካክሎ ለሰው ስሜት ትክክል ነው ወይ ይመቻል ወይ ጨርቁ ተስተካክሎ ታይቶ ለብሰ ነው አስተካክለ ስተምንሄድ ብዙ ጊዜ ይፈጃል። ብዙ ጊዜ እንዴት ነው የምናደርገው? ለስድስት ወር በፊት የምናሳየው ቀድመን እናወጣለን። ስለዚህ ብዙ ጊዜ አንድ አዲስ ኮሌክሽን ስንሰራ ከሶስት እስከ ስድስት ወር ሊፈጅብን ይችላል። መጨረሻ ላይ በፋሽን ሾው እናሳየዋለን።
ተጠቃሚዎችሽስ ምን አይነት ሰዎች ናቸው በአብዛኛው?
ብዙ ጊዜ እኔ የምሰራቸውን ዲዛይኖች የሚጠቀሙት የኢትዮጵያን ባህል ሊያንጸባርቅ የሚችል ግን ኮንቴምፖራሪ አሁን እዚህ ጊዜ ሊለበስ የሚችል ነገር የሚፈልጉ ናቸው። ከ16 እስከ 24 25 ያሉ ልጆች ብዙ ጊዜ የዩኒቨርሲቲም ሆነ የሃይ ስኩል ግራጁዌሽናቸው ላይ የሚለብሱ ልጆች አሉ። እንዲሁም ለሰርግ ለኦኬዥን ደግሞ የሚሆኑት እስከ 45 ያሉ ሰዎች አሉ።
እሺ ፍቅርተ፣ በዚህ ሙያ ለወደፊት ምን ለመስራት ታስቢያለሽ?
እስካሁን ድረስ ብዙም ያው ለእኔ ዲዛይን ማለት የራሴን ያለውን ነገር የምገልጽበት መንገድ ነው እና ምንድን ነው የምፈልገው፣ ምንድን ነው መናገር የምፈልገው፣ እንዴት ነው መስራት የምፈልገው፣ እንዴት ነው ከኢንዱስትሪ ጋር መገናኘት የምፈልገው፣ በምን መንገድ ላምርት፣ ምን ነገር ልስራ የሚለውን ራሴንን የነበረ ጊዜ ነበረ። አሁን ግን ይህንን ነገር አውቀን ማን ሆን እንደምንፈልግ በአይነት መንገድ መቅረብ እንደምንፈልግ አውቀናል እና ከዚህ በኋላ ወርልድዋይድ የታወቀ ኢንተርናሽናል የሆነ ሆኖ የኢትዮጵያን የሚያምር ባህል እንዲሁም ልዩ የሆኑ ፕሮዳክሽን ሲስተሞችን በማሳየት ወርልድ ክላስ የሆነ ዲዛይን ለአገር ውስጥ ለኢንተርናሽናል ማቅረብ ነው። ከኛ ጋር የሚሰሩት ሰዎች በሁሉም መንገድ ላይ ሰክሰስፉል ሆነው ቤተሰቦቻቸው ጥሩ ሆነው ልክ እኛ እንደምንፈልገው በዛው መንገድ እንዲያድጉ የሚረዳ ሲስተም ፈልጎ እያንዳንዱ ፕሮዳክሽናችን ያንን ነገር እንዲያደርጉ ማገዝ የሚችል ሲስተም፣ ያን ማገዝ የሚችል ሞዴል እንዲሆን ኢትዮጵያን ማስጠራት እንፈልጋለን እና የፍቅር ለወደፊቱ ኢንተርናሽናሊ ኖን ብራንድ ሆኖ ይቀጥላል።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
ያው ለፍቅርተም ስኬትን እንመኝላታለን። እናንተ ማስተያየቶቻችሁን አድርሱን አት ቪኦኤ አማሪክ ላይ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ስጡ።
ስናስተናግዳችሁ ያመሸነው እኔ መስታወት አድረገውና
ሄኖክ ሰማግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።